የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአርባ ምንጭ ወረዳ ዳግም ግጭት ቢያንስ አምስት ሰዎች መገደላቸውን ነዋሪዎች ገለጡ።
አምስቱ የተረጋገጠ ነው። ስድስተኛው ደግሞ ጠፍቷል። የለም አሁን እስከዚህ ድረስ ስልኩም አልተገኘም። ይህን ደግሞ እስከዚህ ድረስ አሁን ደግሞ ሰዎች በጫካ ላይ ስላሉት ያኛ የእሱን መረጃ ማንም በቃ ቤተዘመዶችም አያውቅም።
ምንም የተፈጠረ ነገር በሌለበት ሰራዊት ጠቅላላ ከሀያ መኪና በላይ ገብቶ አጠቃላይ ህብረተሰቡን እየበጠበጡ እየገደሉ ወደ አራት ሰው ሞተዋል።
ዝርዝሩ ደርሶናል። ሙሉ ዘገባው በዕለቱ አቢይ ርዕስ ዜናውን ተከትሎ ይቀርባል። በአላማጣ ተባብሷል ያሉትን የሰብአዊ መብት ጥሰት የተቃወሙ ነዋሪዎች ሰላማዊ ሰልፍ ወጡ። የዚህም ዝርዝር ደርሶናል፣ በተከታታይ ይቀርባል። ሰኞ ሰኔ 3 2016 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜናዎች ተሰይሟል። ብርሃን ኃይሉ ለስርጭት ምህንድስናው፣ ዋና አዘጋጇ ጽዮን ግርማ ናት። ከተቀሩ ባልደረቦቻችን ጋር ከልዩ ልዩ መሰናዶዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና። መልካም ምሽት።
በድጋሚ እንደምናመሻችሁ። በሱዳን የፈጥኖ ደራሽ ኃይሉ በዳርፉር ብቸኛው ሆስፒታል ላይ ጥቃት ሰነዘረ። በደቡብ አፍሪካ ፓርቲዎች የቅንጅት መንግሥት ለመመስረት እየተነጋገሩ ነው። ብሊንከን ወደ መካከለኛው ምስራቅ ዳግም አቅንተዋል። እንዲሁም የሪያል ማድሪድ የእግር ኳስ ተጫዋቹን ቪኒሲየስ ጁኒየር ዘረኛ ስድብ ተሳድበዋል የተባሉ ሦስት የቫለንሲያ የእግር ኳስ ቡድን ደጋፊዎች በስምንት ወራት እስር ተቀጡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሱዳን የፈጥኖ ደራሽ ኃይሉ የሰሜን ዳርፉር መዲና በሆነችው ኤል አፋሽር ከተማ ላይ ያደረሰውን ጥቃት ተከትሎ በአካባቢው የሚገኘው ብቸኛው ሆስፒታል እንዲዘጋ ማስገደዱን አንድ ዓለም አቀፍ ሆስፒታል አስታውቋል። ኃይሉ በሆስፒታሉ ሠራተኞችና ታካሚዎች ላይ ተኩስ መክፈቱንና መዝረፉን ድንበር የለሹ የሐኪሞች ቡድን አስታውቋል። በሰሜን ዳርፉር የምትገኘው ኤል ፋሽር በምዕራባዊ ክልል በፈጥኖ ደራሽ ኃይሉ ቁጥጥር ስር ያልወደቀች ብቸኛ ከተማ የነበረች ሲሆን ለሰብአዊ እርዳታ መተላለፊያ ቁልፍ ቦታ ነበረች። የፈጥኖ ደራሽ ኃይሉ በዳርፉር ክልል በሱዳን ሰራዊት ቁጥጥር ስር የምትገኘውን ብቸኛ ከተማ ለመያዝ ከፍተኛ ጥረት በማድረግ ላይ ነው። ባለፈው ወር ከተማዋን ለመቆጣጠር በተደረገው የሁለት ሳምንታት ውጊያ 120 ሰዎች መገደላቸው ታውቋል። በሆስፒታሉ ላይ የተፈጸመውን ጥቃት ተከትሎ ታካሚዎች፣ የሆስፒታሉ ሰራተኞች እንዲሁም የድንበር የለሽ ሐኪሞች ቡድን አባላት ማምለጥ መቻላቸው ሲታወቅ በጥቃቱ የተጎዱ ሰዎች ስለመኖራቸው ለጊዜው ማወቅ እንዳልተቻለ ቡድኑ አስታውቋል። በደቡብ አፍሪካ ከሳምንት በፊት በተካሄደው ምርጫ መንግሥት ለመመስረት የሚያስችል አብላጫ ድምፅ ያገኘ ፓርቲ ባለመኖሩ የፖለቲካ ፓርቲዎች የቅንጅት መንግሥት ለመመስረት በመምከር ላይ ናቸው። የአገሪቱ ፕሬዝደንት ሲሪል ራማፎሳም ሁሉም ወገኖች በመተባበር መንፈስ በጋራ እንዲሰሩ ጠይቀዋል። ፓርቲያቸው የአፍሪካ ብሔራዊ ኮንግረስ ኤኤንሲ አገሪቱ ከዘር መድሎ አገዛዝ ከተላቀቀች ወዲህ ዝቅተኛ የሆነ ድምፅ አግኝተዋል። በምርጫው ኤኤንሲ 40 በመቶ ድምፅ በማግኘት ከፍተኛውን ውጤት ቢያስመዘግብም መንግሥት ለመመስረት ግን በቂ ድምፅ አልሆነም። አገሪቱ ለአዲስ ዲሞክራሲያዊ አስተዳደር በመዘጋጀት ላይ በመሆኗ ሁሉም ፓርቲዎች ለተሃድሶና ለለውጥ በአንድነት መስራት ይገባቸዋል ብለዋል ራማፎሳ። ኤንሲ ሰፊ ልዩነት ካላቸው ቀኝም ሆነ ግራ ዘመም ፓርቲዎች ጋር በመሆን ብሔራዊ አንድነት መንግሥት ለመመስረት ፈቃደኝነቱን ገልጿል። አዲሱ ፓርላማ በሳምንት ውስጥ ሥራውን የሚጀምር ሲሆን የመጀመሪያ ተግባሩም አዲስ መንግሥት ለመመስረት ፕሬዚደንቱን መምረጥ ይሆናል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና በሐማስ መካከል ተኩስ አቁም እንዲደረስ በመደረግ ላይ ያለውን ጥረት ለመቀጠል ወደ መካከለኛው ምስራቅ በድጋሚ አቅንተዋል። ብሊንከን ዛሬ ሰኞ ማለዳ ካይሮ የገቡ ሲሆን በመቀጠልም ዛሬውኑ ወደ ኢየሩሳሌም እንደሚያቀኑ ይጠበቃል። ብሊንከን በካይሮ ከፕሬዚደንት አብደልፋታህ አልሲሲ ጋር በዝግ እንደሚነጋገሩ ታውቋል። ሲሲና ብሊንከን ላለፈው አንድ ወር ተዘግቶ የቆየውንና በከባባ ላይ ላለችው ጋዛ እርዳታ ለማድረስ ዋና መተላለፊያ የሆነው የራፋ ድንበር በሚከፈትበት ሁኔታ ላይ እንደሚወያዩ ይጠበቃል። የእስራኤልና ሐማስ ጦርነት ከፈነዳ ወዲህ ብሊንከን ወደ መካከለኛው ምስራቅ ሲያቀኑ ለስምንተኛ ጊዜ ሲሆን በአሜሪካው ፕሬዝደንት ጆ ባይደን ከሳምንት በፊት የቀረበው ሐሳብ ተቀባይነት እንዲያገኝ ይጥራሉ ተብሏል። የቀረበው አዲስ ሐሳብ እስራኤል በጋዛ ሕዝብ በሚበዛበት አካባቢ እንድትወጣና ሐማስ ደግሞ ታጋቾችን እንዲለቅ እንዲሁም ለስድስት ሳምንታት የተኩስ አቁም እንዲደረግ በተጨማሪም ጊዜያዊ ተኩስ አቁሙ ግጭቱ ዘላቂ መፍትሄ እስከሚያገኝ እንዲራዘም የሚል ነው። ብሊንከን በመቀጠል ወደ ዮርዳኖስና ቀጣር ያቀናሉ ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአምስት ቀናት የፈረንሳይ ጉዞ በኋላ ትናንት እሁድ ወደ አገራቸው ተመልሰዋል። ባይደን በፈረንሳይ ቆይታቸው ወቅት በሁለተኛው የዓለም ጦርነት የተባበሩት ኃይሎች ኖርማንዲ የገቡበትን 80ኛ ዓመት መታሰቢያ ላይ የተገኙ ሲሆን ዲሞክራሲ በመላው ዓለም እንዲሰፍን በማድረግ ረገድ አሜሪካ የምትጫወተውን ሚና ለማሳየት ሞክረዋል። ስመኝሽ የቆየ አጭር ሪፖርት አላት።
በሁለተኛው የዓለም ጦርነት ወቅት ጥምረት የፈጠሩት ኃይሎች ኖርማንዲ ፈረንሳይ የገቡበትን 80ኛ ዓመት ለማሰብ በተዘጋጀው ስነ ስርዓት ላይ የታደሙት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዓለም ዙሪያ ዲሞክራሲን ለማስፈን አሜሪካ ያላትን ሚና በአጽንኦት አስረድተዋል። ባይደን በፈረንሳይ የነበራቸውን ቆይታ ከማጠናቀቃቸው በፊት ከፓሪስ አንድ ሰዓት ያክል ወጣ ብሎ በሚገኘው አስኔ ማርኔ የተሰኘ የአሜሪካ መቃብር ስፍራ ተገኝተው በጦርነት ለተሰዉ አሜሪካውያን ክብራቸውን የገለጹ ሲሆን በአንደኛው የዓለም ጦርነት ወቅት ሕይወታቸውን ያጡ ከ2200 የሚበልጡ የአሜሪካ ወታደሮች መቃብር ስፍራ ላይ በተገነቡ ነጫጭ መታሰቢያ ድንጋዮች ፊት ለፊትም የአበባ ጉንጉን አስቀምጠዋል።
በአውሮፓ ውስጥ የሚካሄዱ ዋና ዋና ጦርነቶች ውስጥ ከመሳተፍ መቆጠብ እንችላለን የሚለው ሐሳብ ተግባራዊ አይደለም። በዚያም ነው አሁን ያለንን አጋርነት መቀጠላችን፣ እነዚህን ትብብሮች ማጠናከር መቀጠላችን፣ ኔቶን ማጠናከራችንና ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ስናደርግ የቆየነውን ነገር ማጠናከራችን እጅግ አስፈላጊ የሚሆነው።
ባይደን እንደ አውሮፓውያን አቆጣጠር ሰኔ 6 1944 ከ130,000 የሚበልጡ የህብረት ወታደሮች የእንግሊዝን መተላለፊያ አቋርጠው በሰሜን ምስራቅ ኖርማንዲ በተሰኘችው የፈረንሳይ የባህር ዳርቻ ላይ በማረፍ በታሪክ ትልቁ ወረራ መሆኑ የሚነገርለት የባህር ላይ ወታደራዊ ወረራ የተፈጸመበትንና ፈረንሳይና አብዛኛው አውሮፓ ከጀርመን የናዚ ኃይሎች ነጻ የወጡበት ቀን በሚታሰቡባቸው ስነ ስርዓቶች ላይም ንግግር አድርገዋል። ባይደን በፈረንሳይ የነበራቸውን ቆይታ በርሳቸውና በዚህ ዓመት ፕሬዝዳንታዊ ምርጫ ሪፐብሊካኖችን ወክለው የሚወዳደሩት የቀድሞ ፕሬዝዳንት ዶናልድ ትራምፕ መካከል ያለውን ልዩነት ለማጉላትም ተጠቅመውበታል። በአሜሪካ ድምጽ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመጨረሻም የሪያል ማድሪድ የእግር ኳስ ተጫዋቹን ቪኒሲየስ ጁኒየር ዘረኛ ስድብ ተሳድበዋል የተባሉ ሶስት የቫለንሲያ እግር ኳስ ቡድን ደጋፊዎች 8 ወራት የእስር ቅጣት ተላልፎባቸዋል። ሶስቱ ተከሳሾች የተጫዋቹን የቆዳ ቀለም የሚመለከቱ ስድቦችን በጩኸት ማሰማታቸውንና የእጅ ምልክቶችንም መጠቀማቸውን ያመለከተው ፍርድ ቤቱ እነዚሁ ስድቦችና ምልክቶች ዘር ተኮር መሆናቸውን እንዲሁም ስድቦቹ በተደጋጋሚ የተሰሙና ተከሳሾቹ ባሳዩት የዝንጀሮ መሰል እንቅስቃሴ የተጫዋቹ ስሜት እንደተጎዳና ክብሩም እንደተነካ አስታውቀዋል። ፍርድ ቤቱ በስፔን ስቴዲየሞች ዘረኛ ስድብ ለሚያሰሙ ተመልካቾች የተሰጠ የመጀመሪያው ቅጣት ነው ተብሏል። በስፔን ሕግ አሰራር ከ2 ዓመታት ያነሰ ቅጣት የሚተላለፍባቸው ፍርደኞች ቀደም ሲል ወንጀል ፈጽሞ ካልሆነ በስተቀር ተፈጻሚ መሆኑ ያልተለመደ ሲሆን በፍርድ ቤቱ ጥፋተኛ የተባሉት ተከሳሾችም ሌላ ተጨማሪ ወንጀል ካልፈጸሙ በስተቀር ወደ ዘብጥያ ላይወርዱ ይችላሉ ተብሏል። ጥፋተኝነታቸውን ያመኑት ተከሳሾች ለ2 ዓመታት ወደ ስቴዲየም እንዳይገቡ የታገዱ ሲሆን የፍርድ ሂደቱን ወጪም እንዲከፍሉ ታዘዋል። ክብራትና ክብራን በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ዝግጅቶች ወደ አሉላ መልሳቸዋሉ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የዕለተ ሰኞ ሰኔ 3 2016 ዓ.ም ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ይቀጥላል። የስርጭት መሐንዲሳችን ዚነብ አብዱራህማን፣ የምስልና ድምፅ አቀናባሪያችን ሲሳይ አሸናፊና ግርማ ደገፋ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ሄለን ኩርዲያን ናት። የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው። ወደ ዕለቱ አብይ ርዕስ ከማለፋችን ታዲያ እንደ ወትረው ሁሉ እዚህ ግድም ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
በሕክምናው የሰውነት ክብደት ከቁመት ጋር ተካፍሎ ቦዲ ማስ ኢንዴክስ ይባላል። ተለያየ ደረጃ አለው። ከአርባ በላይ ሲሆን ከፍተኛ ክብደት ይባላል። እና ደግሞ ዴቨሎፕድ ከሚባሉት አገሮች ውስጥ ክብደት እየጨመረ ባለፉት 40-50 ዓመታት በጣም ከፍተኛ ለውጥ በማንፈስ የተነሳ አንዳንድ ቁድኝቶች ወይም ግንኙነት እየታዩ ነው። ክብደታቸው ከፍ ያለ ሰዎች ለተለያዩ ካንሰሮች ይጋለጣሉ።
የስኳር በሽታንና የልብ ህመምን ጨምሮ ለተለያዩ የበሽታ አይነቶች የሚያጋልጥ መሆኑ ወይም አመቺ ሁኔታዎችን ይፈጥራል የሚባለው ከመጠን ያለፈ የሰውነት ክብደት ለካንሰር የማጋለጥ እድልንም ይጨምራል መባሉን የተመለከተ የሕክምና ሳይንስ ጥናት ተንተርሶ የተሰናዳ ቅንብር ነው። በሁለተኛው አጋማሽ በሐኪሞን ይጠይቁ ይቀርባል። አሁን ወደ ዕለቱ አቢይ ርዕስ በአርባ ምንጭ ዙሪያ ወረዳ ዳግም ግጭት ቢያንስ 5 ሰዎች መገደላቸውን ነዋሪዎች አመለከቱ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ባለፈው ሳምንት አርብ ዳግም በተቀሰቀሰ በዚህ የጸጥታ ችግር ሳቢያ 5 ሲቪሎች መገደላቸውን የተጎጂ ቤተሰብ አባላትና የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። ግጭቱ ዳግም የተቀሰቀሰው በአርባ ምንጭ ዙሪያ ወረዳ ስር የሚገኙ 4 የዘይሴ ቀበሌዎች ራሳቸውን ችለው በወረዳነት ለመደራጀት ሲያቀርቡ ከነበረው ጥያቄ ጋር በተያያዘ መሆኑን የአካባቢው የፓርላማ ተመራጭ አቶ አብርሃም ኦላሼ ለአሜሪካ ድምፅ አብራርተዋል። በጉዳዩ ላይ ከአካባቢው ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል ነው።
በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ስር የሚገኙት የዘይሴ ቀበሌዎች ራሳቸውን ችለው በወረዳነት ለመደራጀት ሲያቀርቡ ከቆዩት ጥያቄ ጋር በተያያዘም ባለፈው ሳምንት አርብ ዳግም የተቀሰቀሰው ግጭት ለሲቪል ሰዎች ሞት ምክንያት መሆኑን በወረዳው የወዘቃ ቀበሌ ነዋሪ የሆኑት ቄስ አስሬ ፋቴ ተናግረዋል።
5 የተረጋገጠ ነው። 6ኛው ደግሞ ጠፍቷል። የለም አሁን እስከዚህ ድረስ ስልኩም አልተገኘም። ይህን ደግሞ እስከዚህ ድረስ አሁን ደግሞ ሰዎች በጫካ ላይ ስላሉት ያኛ የእሱን መረጃ ማንም በቃ ቤተዘመዶችም አያውቁም፣ የሄዱበትም ቦታ አያውቁም። ስል ለዛ ነው 6 ያልኩት። ግን 5 የተረጋገጠ ነው።
በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ አስተያየት ሰጭም የግጭቱን መነሻና ነበረ ያሉትን ሁኔታ ለአሜሪካ ድምፅ አብራርቷል።
ትላንት በጠዋት ሰራዊት እየገባ ነው ስል ምክንያቱም የሚገቡ ስላልታወቀ ስል ደንብለ ከዛ ከሳቦ ወንዝ ተሻግሮ ከዛ በኋላ እስከ ዘንሰ ሰፈር የሚባለው ደርሶ እዛ ደርሶ በቃ ሽማግሌውን ተኩሶ ከዛ በኋላ በቃ ተኩስ ጀምሩና በቃ በመሳሳት ጥቂት ቀን የሚውሉ ነው ያሉት ሰዎች የሞቱ ብር ቀበላው በዚህ ደንብለ ግን እዛ ዘንሰ ሰፈር የሚባል አንድ ሽማግሌው የሞቱ እዛ ነው። ደግሞ ሀይሌ ሰፈር የሚባለው ይህ ትምህርት ቤቱ ሀውሻ ትምህርት ቤት ዘበኛ ጠባቂ ነው የሞተው።
እኚህ አስተያየት ሰጪም ምክንያቱንም እኛ እናውቅም፣ ሰራዊት ገባ እንደተባለም ዳምብለ ቀበልና ሻጎ ወንዝን ተሻግረው ዘንሰ የሚባል ሰፈር ደርሰው አንድ ሽማግሌ ተኩሰው ገደሉም። ከዛ በኋላ ቀን ሙሉ ሲተኩሱ ዋሉም። ሰዎች የሞቱባቸው ቀበሌዎች ዘይሴ ዳምብሌ፣ ማይልና አውሻ ትምህርት ቤቶች ሲሆኑ የትምህርት ቤቱ ዘበኛ ነው የሞተው ነው ያሉት።
በተመሳሳይ የደህንነት ስጋት ስማቸው እንዳይገለጽ ጠየቁን የዳምብሌ ቀበሌ ነዋሪ በበኩላቸው የመንግስት የጸጥታ ኃይሎችን ለግድያው ተጠያቂ አድርገዋል።
ዘይሴ ብሔረሰብ ለማጠፋት ሰራዊት መድበው ጫካው እኛ ነው የሚደውልል ከሰው ስልኩ ነው ዝጄ ምንም የተፈጠረ ነገር በሌለበት ሰራዊት ጠቅላላ ልዩ ከሀያ መኪና በላይ ገብቶ አጠቃላይ ህብረተሰቡ ህብረተሰቡን እየበጠበጡ እየገደሉ ወደ 4 ሰው ሞተዋል። እነሱ ላይ የተወከሰ ምን የተባለ የለም። ህዝቡን እንዲህ ያናወጡ ነው። በቃ መኖር አልቻለን። መንግስት አካል ካለ እኛ ጋር ደርሶ ህዝቡን እንዲያድኑልን ብለን ነው ስልኩን ከሰው አግኝተን እየደወለን ያለ ነው። ጫካው እኛ ነው የሚደውልን።
የአሜሪካ ድምጽ ለዚህ ዘገባ የአርባ ምንጭ ዙሪያ ወረዳ አስተዳዳሪ የሆኑትን አቶ ቃፌ ቃፍራና የወረዳው የፖሊስ አዛዥ ኮማንደር ከወዳልን ምላሽና አስተያየት ለማካተት ካለፈው ሳምንት አርብ ግንቦት 30 ቀን 2016 ዓ.ም አንስቶ ጥረት አድርጓል። ሁለቱም ኃላፊዎች ስልክ ባለማንሳታቸውና በያነሱም ስብሰባ ላይ በመሆናቸው ለጊዜው ልሳካ አልቻለም። በተለይ የጋሞ ዞን አስተዳዳሪ አቶ አባይና አበራ ቢሮ የድረስ በአካል ላልመጣ ጋዜጠኛ ቃሌን አልሰጥም በማለታቸውን ምላሻቸውን ለማግኘት አልቻልንም። ይሁንና በኢትዮጵያ ሕዝብ ተወካዮች ምክር ቤት በዘይሴ ምርጫ ጣቢያም ተመራጭ የሆኑት አቶ አብርሃም ኦሊሼ በአርብ ዕለቱ ግጭት 5 ሰዎች መገደላቸውን አለኝ ያሉትን መረጃ ጠቅሰው ተናግሯል።
የጋሞ ዞን 20 ወረዳዎች መዋቅር መደበኛ ፖሊሶች ባሉበት ሙሉ በሙሉ በአራቱም አቅጣጫ በዘይሴ ምድር በመግባት የዘይሴን ህዝብ በዚህ ሰዓት እያሳደዱ ያሉበት፣ ንብረታቸውን እየዘረፉ ያሉበት፣ ከዛም ባለፈ ደግሞ ትናንት ላይ በተለይ 5 ሰዎችን የገደሉበትና እነዚህ ሰላማዊ ሰዎች በአካባቢያቸው በቀያቸው በሰላም መውጣትና መግባት እንዳይችሉ ያደረጉበት ሁኔታ አለ። አሁንም ቢሆን በዘይሴ ወዘቃ አካባቢ ቀበሌያት፣ በዘይሴ ደንብላ አካባቢ እንደዚሁ ዘይሴ ኤልጎ አካባቢ ሙሉ በሙሉ በአራቱም አቅጣጫ ላይ ዘይሴ ህዝብ በነጻነት መንቀሳቀስ የቻለ አይደለም። ይሄ ከመሆኑ ጋር በትልቅ ችግር ውስጥ ያሉበት ሁኔታ አለና
የምክር ቤቱ እንደራሴ ህዝቡ ከጊዜ ወደ ጊዜ ወደ ከፋ ችግር እየገባ እንደሆነ አመልክቷል። ከአሁን ቀደም ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳ በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ 7 ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በወቅቱ ባወጣው ሪፖርት በአካባቢው ውጥረት መኖሩን ገልጾም ነበር። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በተለይም ከአካባቢው አስተዳደርና ከአደረጃጀት ጋር በተያያዘ ነዋሪዎች ጥያቄ ማንሳት ከጀመሩበት ወዲህ ኮሚሽኑ የሰብአዊ መብቶች ክትትልና ውትወታ ሲያደርግ መቆየቱን ከወራት በፊት ባስታወቀበት ሪፖርቱ ከህዳር 16 ቀን 2016 ዓ.ም ጀምሮም በተፈጠሩ ግጭቶች ሰዎች መገደላቸውን አመልክቷል። የህዝብ ተወካዮች ምክር ቤት እንደራሰው አቶ አብርሃም የዘይሴ ህዝብ ለኢሰብአዊ ጥቃት ሰለባ ሆኗል ሲሉ ገልጿል።
ህዝቡም ከአካባቢ ሸሽቶ ጠፍቷል። በዚህ ልክ ነው እንግዲህ እንደ ብሔር ራሱን በራሱ ካለማስተዳደሩ የተነሳ በዘይሴ ህዝብ ላይ የጋሞ ዞን እና የደቡብ ክልል መስተዳድር በአጠቃላይ እየፈጸሙት ያሉት በደል ነው፣ ስርዓት ነው፣ ግድያ ነው።
ኢሰማኮ በዚህ ሪፖርቱ በአካባቢው የተፈጸሙ ናቸው ያላቸው የሰብአዊ መብቶች ጥሰት ወደ ከፋ ደረጃ እንዳይሸጋገሩ የተፈጠሩ አለመግባባቶች ህጋዊና ሰላማዊ መንገድን ተከትሎ እንዲፈቱ ለፌዴራልና ለደቡብ ኢትዮጵያ ክልል መንግስታት ጥሪ ማቅረቡም አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመስግኜ ከደቡብ ኢትዮጵያ ወደ ሰሜን ልውሰዳችሁ። በአላማጣ ተባብሷል ያሉትን የሰብአዊ መብት ጥሰት የተቃወሙ ነዋሪዎች ሰላማዊ ሰልፍ ወጥተዋል። የህወሓት ታጣቂዎች የሰብአዊ መብት ጥሰት እየፈጸሙ ነው ያሉ የአላማጣ ከተማ ነዋሪዎች ኃይሎቹን በመቃወም ሰላማዊ ሰልፍ አድርገዋል። ትላንትና ከትላንት በስቲያ ለሁለት ተከታታይ ቀናት ተካሄደ በተባለው የተቃውሞ ሰልፍ ነዋሪዎቹ ግድያና አፈና ይቁም ሲሉም ጥሪ አሰምተዋል። የሰሜን ኢትዮጵያው ጦርነት መጠናቀቁን ተከትሎ በአማራ ክልል የበጀትና የሙያ ድጋፍ የሚደረግለት የአላማጣ ከተማ ጊዜያዊ አስተዳደር የህወሓት ታጣቂዎች አካባቢዎችን ከተቆጣጠሩ ከዛሬ 2 ወር ወዲህ በአላማጣና በኮረማ አካባቢዎች 8 ሰዎች መገደላቸውንና ከ20 የሚበልጡ ደግሞ ታፍነው የደረሱበት እንደማይታወቅ ተናግረዋል። ከትግራይ ክልል መንግስት ኮሚኒኬሽን ጽህፈት ቤትም ሆነ ከትግራይ ደቡባዊ ዞን አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና የትግራይ ደቡባዊ ዞን አስተዳዳሪ ሀብቱ ኪሮስ ከቀናት በፊት ለአሜሪካ ድምፅ በሰጡት አስተያየት ከፌዴራል ኃይሎች ጋር በመሆን የፕሪቶሪያው የሰላም ስምምነት እንዲፈጸም እያደረግን ነው፣ በአካባቢዎቹ የሚስተዋል ይህ ነው የሚባል የጸጥታ ችግርም የለም፣ እየሰራን ያለ ነውም ችግሮቹ እንዳይከሰቱ ነው ማለታቸው ይታወሳል። ለዝርዝሩ መስፍን አራጌ።
ከሰሜኑ ኢትዮጵያ ጦርነት በፊት በትግራይ ክልል ሲተዳደር ከነበረው ከጦርነቱ በኋላ በአማራ ክልል ከሚተዳደሩትና የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው በአላማጣ ከተማ ትናንትናና ከትናንት በስቲያ ቅዳሜና እሁድ በሺዎች የሚቆጠሩ ሰዎች ተሳትፎበታል የተባለ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምፅ በስልክ ተናግረዋል። በደህንነት ስጋት ምክንያት ስማቸውን እንዳንገልጽ የጠየቁን የሰላማዊ ሰልፉ ተሳታፊ
ትናንት ያው ሰልፍ ነበረ ከፍተኛ የሆነ የህዝብ ቁጥር የታየበት አላም ከትናንት ወዲያ አንድ ወጣት በግፍ ገለውብናል። የመብራት ኃይል ሰራተኛ ነው። ያሬድ መልካሙ ይባላል። ለመብራት ስራ እንደወጣ ነው እዛው ላይ ደብድበው የገደሉት። ህዝቡ ያው ከእንግዲህ በኋላ መሞት በቃን፣ የታጠቀው ኃይል ይውጣልን። እኛ ወለየዎች ነን፣ እኛ አማራዎች ነን። ትምህርት ቤቶች መማሪያ እንጂ ካምፖች መሆን አይችሉም እና አስወጡልን በሚል ነው በሙሉ እናቶችም እያለቀሱ አፈር እየነሰነሱ ይበቃና የልጆቻችን ሞት ይበቃል፣ የልጆቻችን መፈናቀል ይበቃል።
በኢትዮጵያ ኤሌክትሪክ አገልግሎት የአላማጣ አገልግሎት መስጫ ማዕከል ኃላፊ ጥጋቡ ገብረ ክርስቶስ ስለ ሁኔታው ተጠይቀው ተከታዩን መልሰዋል።
በቀን ስራ እገዛ የሚያደርግ ልጅ ነው ባልደረባ፣ የቋሚ ሰራተኛችን አይደለም። ሰራተኛ ስለሌለ እዚህ አካባቢ በቀን ስራ እንዲያግዝ ካሉት ቴክኒኮች ጋር እገዛ እንዲያደርጉ እናደርጋለን። እኛ ጋር ይሰራል። የዚያን ጊዜም የሆነ ቦታ እይ ተብሎ ነው የተልኮንም። በቃ ወደዛ ሲሄድ አጋጣሚ ያው ለጥይት
ከጦርነቱ በኋላ በአማራ ክልል በተመደበ በጀትና በተሰየመ ጊዜያዊ አስተዳደር አላማጣ ከተማን በጊዜያዊነት በማስተዳደር ላይ የሚገኘው የአስተዳደሩ የሰላምና ጸጥታ ጽህፈት ቤት ኃላፊ ሞገስ ኃይሉ በስልክ አላማጣ ከተማ እንደሚገኙ ገልጸው ሰልፉ በወጣቱ ሞት ምክንያት ይቀስቀስ እንጂ በዋናነት ለሁለት ወራት ተፈጽሟል ያሉትን የሰብአዊ መብቶች ጥሰት ለመቃወም እንደሆነ ጠቁመዋል።
ኦረም ላይ ከ12 ሰዎች በላይ ታፍነዋል። ሁለት ሰዎች ሙተዋል በደጋው አካባቢ። እኛ ጋር ደግሞ 6 ሰው ሙተዋል። ከ10 ሰው በላይ እንደገና ደግሞ ታፍነዋል። ከእነዚህ ውስጥ 300 ሺህ ብር ከፍለው የወጡ 2 ሰዎች አሉ። ለደህንነት ሲባል ግን ስማቸው ስለማልገልጸው ማለት ነው።
በአሁኑ ወቅት ከተማ ውስጥ መከላከያ ሰራዊት እንደሚገኝ የገለጹት አቶ ሞገስ ከተማው በመከላከያ ኃይል ስር እንደሚገኝ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎምን፣ የትግራይ ደቡባዊ ዞን ዋና አስተዳዳሪን ሀፍቱ ኪሮስን በተንቀሳቃሽ የእጅ ስልካቸው ላይ ለማግኘት ብንሞክርም ስልካቸው ሊሰራልን አልቻለም። የትግራይ ደቡባዊ ዞን ጸጥታ ኃላፊን በስልክ መስመራቸው ብናገኛቸውም የተወሰነ ሰዓት ቆይተን እንድንደውልላቸው ከነገሩን በኋላ መልሰን ስንደውል ስልካቸው አልተነሳልንም። ይሁን እንጂ ከቀናት በፊት ከአሜሪካ ድምፅ ጋር ቆይታ የነበራቸው ሀፍቱ ኪሮስ ከፌዴራል ኃይሎች ጋር በመሆን የፕሪቶሪያውን የሰላም ስምምነት እያስፈጸምን ነው፣ በአካባቢዎቹ የሚስተዋል ይህ ነው የሚባል የጸጥታ ችግር የለም፣ እየሰራን ያለነውም ችግሮች እንዳይከሰቱ ነው ማለታቸው ይታወሳል። በሌላ በኩል በአላማጣ ከተማ ያለው ውጥረት ዛሬም ቀጥሎ መዋሉን ማምሻውን በስልክ ያገኘናቸውና በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቀም የጠየቁን አስተያየት ሰጪ ተናግረዋል።
ምንድን ነው እየሆነ ያለው? እኛ ጭንቅ ብሎናል፣ መሮናል። በቃ መንግስት የእውነት ምላሽ ይስጠን። እኛ ዜጎች አይደለንም እንዴ? ምን እንሁን? እስኪ ለማን እንጩህ?
በአካባቢው የተፈጠረው ውጥረት ዘላቂ መፍትሄ የሚያገኘው መንግስት ቀደም ሲል ያስቀመጣቸውን አቅጣጫዎች ማስፈጸም ሲችል ነው የሚሉት ደግሞ አቶ ሞገስ ናቸው።
መንግስት ነሐሴ ላይ በተነበበልን ሰነድ መሰረት ከሁለቱም ወገን ነጻ ሆኖ ጊዜያዊ አስተዳደር ተመርጦ ህገ መንግስታዊ ጥያቄዎችን በህግና በአግባብ እስኪመለሱ ድረስ የፌዴራል መንግስት በበላይነት ጸጥታውን ይቆጣጠራል ይላል። እኛ ይህን እንዲተገበር እንፈልጋለን። አሁን ግን አልተተገበረም። እየሆነ ያለው ግን በተገላቢጦች ነው። አሁን እኛ ጋር ቀጠና 6 ወረዳዎች አሉ፣ 56 ቀበሌዎች አሉ። በሁሉም ቦታዎች ላይ ስለዚህ ተቆጣጥረውታል። የአማራ ክልል በነበረው ጉልበትና አቅም የነበረን ድጋፍ በዛ ልክ እየሄደ ነው ብለን ባናምንም አሁንም ድጋፍ እየተደረገ ነው ብለን ግን እናምናለን።
የአላማጣ ከተማ ነዋሪዎች በተቃውሞ ሰልፍ ባነሷቸው ጥያቄዎች ላይ ከፌዴራሉም ሆነ ከአማራ ክልል መንግስት እስካሁን የተሰጠ መግለጫ የለም። ወደ አማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ያደረግነው የስልክ ሙከራም አልተሳካልንም። በትግራይ ክልልና በአማራ ክልል የማንነትና ራስን በራስ የማስተዳደር ጥያቄ የሚቀርብባቸውን አካባቢዎች የፕሪቶሪያው የሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ ሲል ይጠራቸዋል። የትግራይ ክልል ጊዜያዊ አስተዳደር አመራሮች ግን አከራካሪ የሚለውን ስያሜ የሚቃወሙት ከሰሜን ኢትዮጵያው ጦርነት በኋላ በኃይል የተያዘ እንጂ ህገ መንግስቱ ጭምር ያረጋገጠለት የትግራይ ህጋዊ ክልል አካል ነው በማለት ነው። በአንጻሩ የአማራ ክልል መንግስትም ሆነ የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ ህገ መንግስቱ ከመስበቁ በፊት ህወሓት በኃይል የጠቀልላቸው፣ ከዚያም በኋላ ተደጋጋሚ የማንነትና ራስን በራስ የማስተዳደር ጥያቄዎች ቀርበውባቸው በትግራይ ክልል በኩል ምላሽ ስላላገኙ ጉዳዩ በፌዴሬሽን ምክር ቤት እጅ ላይ ያለ ነው ሲሉ ይከራከራሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ከአላማጣ ወደ ጋምቤላ ነው የምናቀናው። በጋምቤላ ከተማ የታጣቂዎች ጥቃት 9 ሰዎች መቁሰላቸውን ነዋሪዎች ገለጡ። በጋምቤላ ከተማ ባለፈው አርብ ታጣቂዎች በአንድ የመዝናኛ ክበብ ውስጥ በከፈቱት ተኩስ 9 ሰዎች ሲቆስሉ የአካባቢው ነዋሪዎች ተመልክተዋል። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል የጥቃቱ ሰለባ የሆኑ ሰዎችን ተቀብሎ እያከመ መሆኑንና ከመካከላቸውም ከባድ ጉዳት የደረሰበት አንድ ሰው ለተሻለ ሕክምና ወደ አዲስ አበባ እንደተላከ ለአሜሪካ ድምጽ ገልጧል። የክልሉ መንግስት የሰላምና ጸጥታ ቢሮ ደግሞ በጥቃቱ 9 ሰዎች መቁሰላቸውን አረጋግጦ ጥቃት ፈጻሚዎቹ ግን እስካሁን አልተያዙም ነው ያለው። ገብረ ሚካኤል ገብረ መድን ተከታትሎታል።
ባለፈው ሳምንት አርብ ግንቦት 30 ቀን 2016 ዓ.ም በጋምቤላ ከተማ ቀበሌ 02 በተለምዶ ጓላት ማህበር በሚባል አካባቢ በሚገኝ አንድ የመዝናኛ ክበብ ላይ ሁለት ታጣቂዎች ተኩስ መክፈታቸውን ለደህንነታቸው በመስጋት ስሜ እንዳይጠቀስ ያሉ አንድ የአካባቢው ነዋሪ ለአሜሪካ ድምጽ ተናግረዋል።
የመንግስት ጸጥታ ኃይሎች ዩኒፎርም በመልበስ በመኪና መጡና ጨለም የሆነ ቦታ ወርዶ ከዛ በኋላ መብራት ያለበት ሲመጡ ያው መሳሪያቸው አዘጋጅተው ወደ እነሱ ጋር ነው ተኩስ የከፈቱት።
በቦታው ነበርኩ ያለን ሁለተኛ አስተያየት ሰጭም ከምሽቱ 3 ሰዓት ገደማ በአካባቢው ባልተለመደ መልኩ ታጣቂዎችን የጫነ መኪና ባጠገባችን ሲያልፍ የከተማዋን ጸጥታ ለማስጠበቅ የሚዘዋወሩ የመንግስት ኃይሎች መስለውን ነበር ብለዋል። ሆኖም ከመኪናዋ የወረዱ ታጣቂዎች ወደ መዝናኛ ክበቡ ገብተው ተኩስ እንደከፈቱና በጥቃቱም አብረውት ሲዝናኑ የነበሩ ጓደኞቹም ጭምር በጽኑ እንደቆሰሉ ገልጿል።
እኛ ስናያቸው ሁለት ናቸው። አንዱ የክልሉ ፖሊስ ዩኒፎርም ለብሷል። አንደኛው ደግሞ የልዩ ኃይል ዩኒፎርም ያደረገው። ከዛ ወዲያውኑ ደግሞ ተኩስኛ ላይ ከፈቱት። 9 ሰዎች ከኛ መሀል ከባድ ቁስል አደርሰዋል። ከነኚህ መሀል የተጎዱ ልጆች አንድ ሰው ከ4-5 ጥይት በላይ ነው የተመተተና ኢቨን ወደ 1-4 ሰዎች ከፍተኛ ጉዳት ነው የደረሰባቸው።
የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮንጎኝ ደግሞ የአርብ ዕለቱ ጥቃት የተፈጸመው ከሆስፒታሉ ጀርባ በሚገኝ ቦታ መሆኑን ጠቅሰው በጥቃቱ ጉዳት የደረሰባቸው 9 ሰዎች የሕክምና እርዳታ እየተደረገላቸው እንደሚገኝ ተናግረዋል። ከመካከላቸው ከባድ ጉዳት የደረሰባቸውም እንዳሉ ጠቁመዋል።
ጉዳቶቹ በጣም ከፍተኛ ናቸው። አጥንቶቻቸው ነጥቷል። አብዛኞቹ በቅርበት ስለሆነ የተተኮሰባቸው ጉዳቱ ከፍተኛ ነው፣ ግን እርዳታ እየተደረገላቸው።
ከእናንተ አቅም በላይ የሆነ ጉዳት አለ እስካሁን?
ወደ 2 ሪፌር የሚደረጉ አሉ። አንዱ ኦልሬዲ ወጥቷል ወደ አዲስ አበባ። አንደኛው ፕሮሰስ ላይ ነው።
ስለ ጉዳዩ ማብራሪያ እንዲሰጡ በአሜሪካ ድምጽ የተጠየቁት የጋምቤላ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ባጓ ልጆክ በጥቃቱ 9 ሰዎች መቁሰላቸውን አረጋግጠው ጥቃት ፈጻሚዎቹ ግን እስካሁን በቁጥጥር ስር አልዋሉም ሲሉ በአጭር የጽሑፍ መልእክት በሰጡት ምላሽ አስታውቀዋል። ጥቃቱ በተፈጸመበት የመዝናኛ ክበብ ነበርኩ ያለው አስተያየት ሰጭም ታጣቂዎቹን ጭኖ የመጣው መኪና ይታወቃል፣ የሰሌዳ ቁጥሩም ተይዟል ካለ በኋላ ሆኖም ጥቃት ፈጻሚዎቹን ለመያዝ የተደረገ እንቅስቃሴ አለመኖሩንና በጥቃቱ ከተጎዱት ሰዎችም መረጃ ያሰባሰበ የመንግስት አካል እንዳልታየ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አቤል አዳነ በበኩላቸው ባለፈው ሳምንት አርብ ተፈጸመ ስለተባለው ጥቃት መረጃ እንደደረሳቸው ገልጸው በጉዳዩ ላይ ምርመራ አድርገን ውጤቱን ወደፊት እናሳውቃለን ብለዋል።
ለባለፉት 2 ወር አካባቢ ላይ ተመሳሳይ ጥቃቶች በጋምቤላ ከተማ ላይ እንዲሁም በሌሎች ወረዳዎች ላይ ያጋጠሙ ነበር። ሰው እነዚህም ነገሮች ጠቅለል ባለመልኩ ሰብአዊ መብት ኮሚሽን ምርመራ ማከናወን ስራዎችን እየሰራ ይገኛል ማለት ነው። ይህን ስራዎችን በምናጠናቀቅበት ጊዜ አጠቃላይ በተፈጸሙ ጥቃቶች የደረሱ ጉዳቶችን የያዘ ጠቅላላ ያለ መረጃ ወደፊት የምናሳውቅ ይሆናል።
በጋምቤላ ክልል ኢታንግ ልዩ ወረዳ በዚሁ ዓመት ግንቦት ወር መጀመሪያ ላይ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተ ግጭት 11 ሰዎች መገደላቸውንና 23 ሰዎች ደግሞ መቁሰላቸውን የክልሉን የሰላምና ጸጥታ ቢሮ ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን የአገር ውስጥ ወቅታዊ ዘገባዎችን ነበር የተከታተላችሁት። እዚህ ላይ ያጠናቅናል። አሁን ወደ ዓለም አቀፍ ርዕሰ ጉዳይ ስናመራ ወደ መካከለኛው ምስራቅ ይወስድናል። እስራኤል 4 ታጋቾችን ነጻ አወጣች። በመቶዎች የሚቆጠሩ ፍልስጤማውያን ተገድለዋል። እስራኤል በሳምንቱ መጨረሻ በጋዛ የስደተኞች ካምፕ ላይ ባደረገች ወረራ አራት አጋቾችን ነጻ አውጥታለች። ሐማስ የሚመራው የጋዛው ጤና ጥበቃ ሚኒስቴር በበኩሉ የእስራኤል ጦር በጥቃቱ ቢያንስ 274 ፍልስጤማውያንን ገድሏል ነው ያለው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ይበንዲ እንዳለ አንቶኒ ብሊንከን የተኩስ አቁም ስምምነት እንዲደረስ ለማድረግ ዛሬ ወደ አካባቢው አቅንተዋል። የአሜሪካ ድምጹ አራሽ አራብ ሳዲ ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የእስራኤል መከላከያ ኃይል እንደ አውሮፓ አቆጣጠር በጥቅምት 7ቱ የሽብር ጥቃት በሐማስ ታግተው የነበሩ ታጋቾች መፈታታቸውን የሚያሳይ ቪዲዮ አውጥቷል። የቪኦኤም ሆነ የአሶሴትድ ፕሬስ የዚህን ሆነ የሌላውን የእስራኤል መከላከያ ኃይል ምስል ከሌሎች ገለልተኛ ምንጮች አላረጋገጡም። ጦርነቱ ባለፈው ዓመት መጨረሻ ከጀመረበት ጊዜ አንስቶ ታጋቾችን ለማስለቀቅ የተካሄደ ትልቁ ወታደራዊ ክንውን ወይም ኦፕሬሽን ነበር። ነጻ የወጣው ታጋች ቴል አቪቭ ወደሚገኘው የሕክምና ተቋም ሲደርስ በስፍራው የነበሩ ሰዎች በዕብራይስጥ ቋንቋ የእስራኤል ሕዝብ በሕይወት አለ እያሉ ዘምረዋል። በሐማስ የሚመራው የጋዛ የጤና ጥበቃ ሚኒስቴር እንደገለጸው ከዚህ በተቃራኒ የእስራኤሉ ጥቃት ከ270 በላይ ፍልስጤማውያንን በጋዛ በሚገኘው የኑሴራት የስደተኛ ካምፕ ውስጥ ገድሏል። ይህ ጥቃት የእስራኤል ወታደሮች ወደ መጠለያ የተለወጠውን ትምህርት ቤት ከደበደቡ ከጥቂት ቀናት በኋላ የካምፑን አንዳንድ ክፍሎች የደረመሱ የአየር ድብደባዎችን ያካትታል ሲሉ የአካባቢው የጤና ባለስልጣናት ገልጸዋል። ጡረታ ላይ የሚገኙት ሌተናል ኮሎኔል ፒተር ለርነር የእስራኤል መከላከያ ኃይል ቃል አቀባይ በማህበራዊ ሚዲያ መድረክ ወይም ኤክስ እንደቀረበው በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ይህን ብለዋል።
The tragedy of civilians being caught up in this is precisely because of how
በዚህ ሁኔታ ውስጥ ለተገኙ ሰላማዊ ሰዎች አሳዛኝ ሁኔታ ነው። ምክንያቱም ሐማስ በውጊያው ምድርኛን እየወጋ መሆኑ ነው። የኛ የመጀመሪያ ኃላፊነት የመጀመሪያውና ዋነኛው ኃላፊነታችን ታጋቾችን ማዳን ወደ ቤት ማምጣትና ለእስራኤላውያን የተሻለ ድህነት ሁኔታን መፍጠር ነው። እና እኔ ለፍልስጤማውያንም የምለው ይህንኑ ነው።
የእስራኤሉ መከላከያ ኃይል የተከማቹ የጦር መሳሪያዎችን ለመያዝ በሚል በጋዛ ውስጥ የጥቃት እርምጃ መውሰዱን በቀጠለበት ወቅት የእስራኤል አጋር የሆነችው ዩናይትድ ስቴትስ ሐማስ አሁን የተኩስ አቁም ስምምነት ካደረገ ይህ ግጭት ሊያበቃ ይችላል ትላለች። የዋይት ሀውስ የብሔራዊ ደህንነት አማካሪ ጄክ ሱሊቨንት በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ይህን ብለዋል።
That point we believe needs to be reinforced by the entire international community
because ይህ ሐሳብ በመላው ዓለም አቀፍ ማህበረሰብ መጠናከር አለበት ብለን እናምናለን። ምክንያቱም ሐማስ ወደ ጠረጴዛው መጥቶ የቀረበውን ስምምነት ቢቀበል የዚህ አይነት ወታደራዊ ክንውኖች አስፈላጊነት ያበቃል። ምክንያቱም ታጋቾቹ በወታደራዊ እርምጃ ሳይሆን በሰላማዊ መንገድ በቀላሉ ይለቀቃሉ።
እስራኤል በሐማስ ላይ የምታካሂደው ጦርነት የጀመረው እንደ አውሮፓ አቆጣጠር ኦክቶበር 7 ሐማስ እስራኤል ላይ 1200 ሰዎችን ከገደለበት ጥቃት በኋላ ነው። የጋዛ ጤና ጥበቃ ሚኒስቴር እንደገለጸው የእስራኤል ወታደሮች በግጭቱ ከ37000 በላይ ፍልስጤማውያንን ገለዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት ላይ የሚካሄደው ሳምንታዊ ተቃውሞ የቀጠለ ሲሆን ተቃዋሚዎቻቸው በእሳቸው ምትክ ሌላ እንዲመረጥና የተቀሩትን ታጋቾች ለመፍታት ስምምነት እንዲደረግ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱን ለማቆም የተኩስ አቁም ስምምነትን ለማካሄድ በዚህ ሳምንት ክልሉን እንደሚጎበኙ ታቅደዋል።
ደረጀ ደስታን አመሰግናለሁ። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናመራው፣ ሳምንታዊው ሐኪሞን ይጠይቁ። ከመጠን በላይ የሆነ የሰውነት ክብደት ለካንሰር ሊያጋልጥ ይችላል ተባለ። የስኳር በሽታንና ሌሎች የልብ ህመምን ጨምሮ ለበርካታ በሽታዎች የሚያጋልጥ አመቺ ሁኔታ በመፍጠር የሚታወቀው ከፍተኛ የሰውነት ክብደት ለካንሰር የማጋለጥ እድሉም ከፍተኛ መሆኑን ነው የሕክምና ሳይንስ ጥናቶች ያመላከቱት። ሁኔታው የሚከሰትባቸውን መንገዶችና ለመከላከልም የሚያግዙ ዘዴዎችን ጨምሮ በምሽቱ ሐኪሞን ይጠይቁ ትኩረት እናደርግበታለን። ሙያዊ ማብራሪያ የሚሰጡን በሜዮ ክሊኒክ የሕክምና ተቋም የካንሰር ሐኪሙ ዶክተር ከበደ ቢኛ ናቸው። እንሆ ቤኛ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን አስመልክቶ እርስዎ የሚያገለግሉበት የሕክምና ተቋም ሜዮ ክሊኒክ በቅርቡ ያወጣውን የጥናት ውጤት የተንተራሰ ቃለ ምልልስ ነው። በመሰረታዊ ጥያቄ ብንጀምር ዶክተር ከበደ፣ የትኞቹ የካንሰር አይነቶች ይበልጥ ከዚህ ከፍተኛ ከሚሰኝ የሰውነት ክብደት ጋር ግንኙነት ወይም ቁርኝት ይኖራቸው ይሆን?
ከፍተኛ ክብደት ወይም ውፍረት የሚባለውን ነገር በደንብ ማወቅ ያስፈልጋል። በህክምናው መሰረት የሰውነት ክብደት ከቁመት ጋር ተካፍሎ ቦዲ ማስ ኢንዴክስ ይባላል። በተለያየ ደረጃ አለው። ከአርባ በላይ ሲሆን የቦዲ ማስ ኢንዴክሱ ከፍተኛ ክብደት ይባላል። እና ደግሞ ዲቨሎፕድ የሚባሉት አገሮች ውስጥ ክብደት እየጨመረ ባለፉት 40-50 ዓመታት በጣም ከፍተኛ ለውጥ በማምጣት የተነሳ አንዳንድ ቁልኝቶች ወይም ግንኙነት እየታዩ ነው። ከአሁንም በፊት ቢሆን ክብደታቸው ከፍ ያለ ሰዎች ለተለያዩ ካንሰሮች ይጋለጣሉ። ትልቁ እንደውም ኢንዶሜትሪያል ካንሰር ይባላል። የማህፀን ካንሰር እድሜያቸው ከ50 በላይ ክብደታቸው ከፍ ያለ ላይ በጣም ይበዛል። ሌሎችም ወር አበባ ከቆመ በኋላ የሚገኘው የጡት ካንሰር፣ እንደዚሁም ሊቨር ካንሰር፣ የአንጀት ካንሰር እንዲመለከት ሌሎችም አሉ እና እነዚህ ዋና ዋናዎቹ ናቸው።
ዶክተር ከበደ፣ ይህ የካንሰር ሂደት ሊፈጠር የሚችልባቸውን መንገዶች ደግሞ ቢያስረዱን። ለመሆኑ እንዴት ነው ይህ እጅግ ከፍተኛ የተሰኘ የሰውነት ክብደት መጨመር ያንን የሰውነት ክብደቱ መጠን በከፍተኛ ደረጃ የጨመረ አንድ ሰው ለካንሰር ህመም የሚያጋልጠው?
አንዳንድ መላምቶችና ኦብዘርቬሽኖች አሉ። ክብደቱ ከሚያንስ ወይም ኖርማል ክብደት ካለው ተጨማሪ የሚያጋልጣቸው ነገሮች አሉ። አንደኛው ፋት ወይም ቅባት ሴሎች ኤስትሮጂን የሚባል ሆርሞን ያመነጫሉ። እያንዳንዱ ሰው የተለያየ ሆርሞን የሚያመነጩ ቴዎች አሉ ሰውነታችን ውስጥ። ነገር ግን ብዙ ፋት ያለው ሰው ደግሞ ኤስትሮጂን የሚባለው የሰውነት ቅመም ወይም ሆርሞን እንግዲህ እንደሚጠራው ለተለያዩ ህመሞች ያጋልጣል። ለጡት ካንሰር፣ ለማህፀን ካንሰር እና ሌሎች። እንደውም አንደኛው የጡት ካንሰር መድኃኒት ታሞክሲፌን፣ ሌሎችም በጣም የተለያዩ መድኃኒቶች አሉ። ይህ የኤስትሮጂን ቅመም ሪሴፕተር ላለው ላይ ነው ዳይሬክትድ የሚሆኑት። በተጨማሪም ያው ውፍረት ከስኳር በሽታ ጋር፣ ከደም ግፊት ጋር፣ ከልብ በሽታ ጋር የተያያዘም ሆኖ ኢንሱሊን የሚባለው ሆርሞን ኢንሱሊን ሬዚስታንስ ጋር ተያያዘ ነው እና ኦቤሲቲም አንዳንድ ጊዜ ወይም ክብደት እንደ ኢንፍላሜሽን የሰውነት መቆጣት ወይም የሰውነት መቁሰል ሁልጊዜ ያላቸው ማለት ነው። አሁን ለምሳሌ አንድ ሰው ቁስሉ የሚወጣበት ጊዜ ቁስሉ ቶሎ ሊድን ይችላል። ነገር ግን ክብደቱ ከፍ ያለ ሰው ወይም ኦቤሲቲ ያለበት ሰው ሁልጊዜ ቁስል እንዳለው እና እነዚህ ነገሮች ምናልባት የካንሰሩን መርዛት ምልክቶች ወይም አስተዋጽኦ ያደርጋሉ ተብሎ ይታሰባል።
መልካም። ዶክተር ከበደ በእርሶ የሕክምና ሙያ ልምድ ይልቁንም ደግሞ ከካንሰር ህመም ጋር በተገናኘ የሚደረጉ ጥናቶችን በቅርበት እንደሚከታተል ጥናቶችን እንደሚያደርግ ሰው በሽታውን ማምጣት ብቻ ሳይሆን ለካንሰር ከተጋለጡም በኋላ የህክምና ውጤቱ የተሻለ እንዲሆንና እንዳይሆን ይህ ከፍተኛ ክብደት መጨመር ወይም ከፍተኛ ክብደት መኖር አስተዋጽኦ ያደርግ ይሆን? የሚያደርግ ከሆነ በምን መልኩ ነው የህክምናውን ውጤት በመወሰኑ ረገድ?
አንድ ጊዜ የህክምና መድኃኒቶችም ይሄ ኬሞቴራፒ የሚሰጥበት ጊዜ አብዛኛው ጊዜ ከክብደቱ ጋር አያይዘን ነው የምንወስነው። ለምሳሌ ለአንድ በሽተኛ 5 ግራም በኪሎግራም የሚሰጠው ከሆነ ክብደቱ ለጨመረ ሰው በጣም ብዙ ስለሚሆን ተመጣጣኝ መድኃኒት ላንሰጠው እንችላለን። በዛ አፌክት ያደርጋል። አንደኛው ደግሞ ብዙ ጊዜ ካንሰር ራሱ የደም መርጋትን ያመጣል እና ካንሰር ያለበት ሰው ህክምና ሲሰጠውም ብዙ ስለማይንቀሳቀሱ የደም መርጋትን ስለሚያመጣ ችግር ውስጥ የመግባት እና አደጋ ላይ የመውደቅ ፋንታው ይጨምራል ማለት ነው። በጣም ብዙ ፋክተሮች አሉ ይሄ የሚሆንበት ጊዜ።
እስኪ ከህመሙም ወደ መሻል ሊያመጡ የሚችሉ የህክምና ሁኔታዎችንም እያየን ነው እና ተስፋ ወደሚሰጡ ሁኔታዎች ብናዘነብል በጥናትና ምርምር ተስፋ የተጣለባቸው በዚህ ከፍተኛ ክብደትና የካንሰር ቁርኝት በካንሰር ምርምር ጥናቱ ረገድ ተስፋ የፈነጠቁ የምርምር ውጤቶች ይኖሩ ይሆን?
አዎ፣ ላለፉት 20-30 ዓመት ብዙ ሙከራዎች ተደርገው ነበረ። ክብደትን ለመቀነስ፣ የአኗኗር ዘዴ መቀየር፣ የሚበሉትን ነገር ማየትና መጠን፣ ሌሎችም ምክንያቶች ይኖራሉ። ብዙ ጊዜ ይሄ ክብደት የሚመጣበት ጊዜ በሁለት ልንከፍላቸው እንችላለን። አንደኛው ልንቀይራቸው የምንችላቸው ነገሮች እንግዲህ ሞዲፋየብል ፋክተርስ ኤክሰርሳይዝ ማድረግ፣ የምንበላውን ነገር ማየት፣ ጠኑን መቀነስ አንዱ ሲሆን፣ ሌላው ደግሞ ሞዲፋይ ልናደርገው የማንችለዋል። ለምሳሌ ጀነቲክ ፋክተርስ ይባላሉ። ከእናትና ከአባታችን የወረስናቸው ነገሮች ሊቀየሩ አይችሉም። እነሱ መቀየር ስለማንችል ሞዲፋያብል ፋክተሮች መፈለግ አለበት እና እንዳለፉት እንዳልኩት 20 እና 30 ዓመት ደግሞ ክብደትን ለመቀነስ የሚጠቀምባቸው ቀዶ ጥገና ሕክምናዎች አሉ። ይህም አንደኛ ጨጓራን ማሳነስ ወይም ማጥበብ፣ ሌላው ደግሞ ምግብ የሚጓዝበት መንገድ መቀየር። ማለትም አንድ ምግብ ከተበላው በኋላ የምግብ ቧንቧ ከዛ ወደ ጨጓራ፣ ከጨጓራ ወደ ኢንተስቲን የሄደውን መንገድ መቀነስ፣ በሱ ምክንያት ክብደት ከተቀነሰ እና የተቀነሰውን ክብደት እንዳለበት እንደቀነሰ ማቆየት ረጅም ጊዜ የሚፈጅ ምልክት ነው። ለምሳሌ አንድ ሰው 25 ዓመት ወይም 30 ዓመት ሲሆነው የቀዶ ጥገናውን ካደረገ ምናልባት 50 ዓመት ሲሞላው የሚያጋጥመውን ካንሰር ሊቀንስ ይችላል እና በጣም ረጅም የተከታትለው ሪፖርት እንዳደረጉት አሁን እናንተ የተናገርከው ማስረጃ ላይ ለዛ ነው የሚሉት። ምናልባት ኦቤሲቲ የሚቀንስባቸው ሰርጀሪዎች ካንሰርን ሊቀንሱ ይችላሉ። ግን በተቻለ መጠን ተፈጥሮ መንገድ በእግር በመጓዝ ኤክሰርሳይዝ በመስራት የሚበሉትን ምግብ በመመልከት እነሱን ክብደት መቀነስ ይመረጣል። ነገር ግን ያ ሳይቻል ቀርቶ በሰርጀሪ ጨጓራ ማጥበብ እንደ አንደኛው መንገድ ታይ ይችላል። እዚህ ላይ ለመናገር የምፈልገው በቅርቡ ብዙ በማስ ሚዲያም በተለያየ የክብደት መቀነሻ መድኃኒቶች አሉ። ብዙ ጊዜ ሲመከር ቆይቶ ባለፉት 5-10 ዓመታት በብዙ መንገድ ለስኳርም በሽተኛ ይሁን ለክብደትም የሚሆን የወጡ መድኃኒቶች አሉ። እነሱ በእነሱ አማካኝነት ክብደት መቀነስ የካንሰርን ፕሮግሬስ ቀንሳል ወይ መቀነስም ብሎ ጊዜ የሚያሳየው ነገር ነው።
ዶክተር ከበደ የዚህን የካንሰር ተጋላጭነትና በተለይም ደግሞ እጅግ ከፍተኛ ከሚሰኝ ክብደት ጋራ በተያያዘ የሚያሳስባቸውን ሰዎች በተመለከተ እጅግ የተጋነነ ክብደት እያገኙ ወይም እየጨመሩ በመሄዳቸው ሊሆን ይችላል። አንዳንድ በታዳጊ ልጆችም ላይ ይታያል። ልጆቻቸው እጅግ ከፍ ያለ ክብደት እያመጡ ሲሄዱ አሳሳቢነቱ ይፈጠራል። ሌላ የቤተሰብ አባልም ሊሆን ይችላል። እንዲህ አይነት ሰዎች ቅድም ጠቅስ ያደረጓቸውም ነገሮች አሉ። የዕለት ተዕለት አኗኗር ዘይቤን መለወጥን እንደ አንዱ መንገድ አድርገው ገልጸዋል። ይሄ ሁኔታ ለሚያሳስባቸው ሰዎች የሚመክሩት ነገር ካለ የምልልሳችን መቋጫ ልናደርገው።
ይኸውልህ የሚያሳዝነው ነገር ባለፈው ኮቪድ ሁላችንም በየቤታችን ቤት ነበርንበት ጊዜ አብዛኛው ሰው ክብደት ጨምሯል። ምክንያቱም ወደ ኤክሰርሳይዝ ቦታ ጂም መሄድ አይቻልም ነበር። ከቤትም መውጣት ከባድ ነገር ነበር። ደግሞ የሚያሳዝነው ነገር ደግሞ ባለፉት 5-10 ዓመታት በተለይ ቲኔጀር የሚባሉትንና ከዚያም በላይ ያሉትን ሰዎች እያስቸገረ ያለው ቪዲዮ ጌም ነው። በቪዲዮ ጌም ምክንያት ሰው አይንቀሳቀስም። ድሮ ስንፈጠር እኛ ከቦታ ቦታ ዞረን አድነን ነበር ሰው የሚበላው እና ያ ነገር በመጥፋቱና በቪዲዮ ጌም ምክንያት ብዙ የውፍረት መጠን እየጨመረ መጥቷል። ምናልባት አሁን ጊዜ እንደዚህ ተቸግረው ያሉ ሰዎች ካሉ በተፈጥሮ መንገድ ክብደት ለመቀነስ ወክ ማድረግ፣ ከተቻለ ደግሞ ጊዜ ይፈቅድ ከሆነ ጅም ወይም ኤክሰርሳይዝ የሚሰራበት ቦታ መሄድ እና ደግሞ የሚበሉትን ማየት እና መጠኑን መቀነስ። ለምሳሌ አንደኛው ቀላሉ መንገድ የሚበላበትን ሳህን ወይም ፕሌት ከትልቁ ወደ ትንሽ ማድረጉ፣ የሚሰራውን ነገር መቀነሱ እንደ አንድ መንገድ ሊታይ ይችላል። እሱም ነው እንግዲህ እኔ መምከር ሞክረው።
ዶክተር ከበደ ቤኛ በቅርቡ እርስዎ የሚያገለግሉበት ሜዮ ክሊኒክ ያወጣውንም ጥናት ጨምሮ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን ወይም ያላቸውን ቁርኝት አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ ምስል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
እኔም ይህን በሰጣችሁ ታም አመሰግናለሁ።
ተከታዩ ሳምንታዊ ቅንብር ደግሞ አፍሪካ ነክ ርዕሶች ነው። በአፍሪቃ ነክ ርዕሶች ተፈናቃዮች መጠለያ ያደረጓት የሰሜን ዳርፉር ዋና ከተማ ኤልፋሽር የለየለት ጦርነት ቀጠና ሆናለች ይላል። በሱዳን ሰሜን ዳርፉር ክፍለ ግዛት የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ታጣቂዎቻቸው በዋና ከተማዋ ኤልፋሽር ሆስፒታሎችና መጠለያ ካምፖች ላይ ጥቃት እያደረሱ መሆኑን ተፈናቃዮች እና ሐኪሞች ተናገሩ። ግብረሰናይ ድርጅቶችም በሱዳኑ ጦርነት ሳቢያ ከመኖሪያቸው የተፈናቀሉ ስደተኞች መሸሻ የሆነችው ኤልፋሽር ስትታመስ ዓለም በቂ ትኩረት አልሰጣትም ሲሉ ወቅሰዋል። ሄንሪ ዊልከንስ ከለንደን ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታየ ለሳምንታዊው የአፍሪቃ ነክ ርዕሶች እንዲህ አሰናድተዋለች።
የሰሜን ዳርፉር ክፍለ ግዛት ዋና ከተማ ኤልፋሽር በጸጥታ ረገድ ደህና የምትባለው ነበረች። በመሆኑም በጦርነቱና በዳርፉር ገጠራማ አካባቢዎች እየተፈጸመ ነው በተባለው የዘር ማጽዳት ጥቃት የተፈናቀሉ ወደ 800 ሺህ የሚገመቱ ሰዎች ተጠልለውባታል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ ወር ወዲህ ግን ኤልፋሽርም የጦርነት ቀጠና እየሆነች ነው። የስደተኛ መጠለያ ካምፖች ሳይቀሩ በውጊያ መሃል እየተጠመዱ ናቸው። የሱዳን የጦር ኃይልና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ተዋጊዎች ከተማይቱን ለመቆጣጠር በሚያደርጉት ውጊያ በመድፍ የተደበደቡ የመጠለያ ካምፖች እንዳሉ ተነግሯል። ግብረሰናዩ የድንበር የለሽ ሐኪሞች ቡድን እንዳለው ከ1200 የሚበልጡ ሰዎች ተገለዋል። አደም ሮጃል ኤልፋሽር የሚገኙ ተፈናቃዮችን የሚረዳ መንግስታዊ ያልሆነ ድርጅት ቃል አቀባይ ናቸው።
እነዚህ ለአገራቸው የሚዋጉ አርበኞች አይደሉም። ለራሳቸው ጥቅም ነው የሚዋጉት። የሚጎዳውም የሱዳን ህዝብ ብቻ ነው፣ በተለይም የዳርፉር ህዝብ። ህዝቡ ለመኖር የሚያስፈልገውን ምግብ፣ ውሃ፣ መጠለያና መድኃኒት የመሳሰለውን ሳይቀር አጥቷል። ምን ያህል ከባድ ቀውስ እንደሆነ ለመግለጽ ቃላት ያጥራል።
አክለውም ህዝቡ ስለ ተፋላሚዎቹ ወገኖች ደንታ የለውም፣ ውጊያው እንዲቆምለት ብቻ ነው የሚፈልገው ብለዋል። ክሌር ኒኮሌት ኤልፋሽር ውስጥ የሕክምና አገልግሎት እየሰጠ ያለው የድንበር የለሽ ሐኪሞች ባልደረባ ሲሆኑ አንደኛው ግብረሰናይ ድርጅቱ የሚያካሂደው ሆስፒታል የማዋለጃ ክፍልና ዋናው የቀዶ ጥገና ሆስፒታል በከባድ መሳሪያ እንደተደበደቡ ገልጸዋል።
ሕፃናቱ በውስጡ እያሉ የሆስፒታሉ ጣሪያ ፈረሰ። ሁለት ልጆች ከሞቱ በኋላ ሆስፒታሉን ለመዝጋት ተገደድን። ቁስለኞችን በሙሉ የሚቀበለው የቀዶ ጥገና ሆስፒታሉ በአስር ቀን ውስጥ አራት ጊዜ ተመቷል ማለት ይችላለሁ።
አያይዘውም ክሌር ኒኮሌት የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም ሌሎችም የዓለም አቀፍ ማህበረሰብ አባላት ኤልፋሽር ላይ የሚካሄደው ጦርነት እንዲቆም ያደረጉት ተማጽኖ ሰሚ ጆሮ እንዳጣ ተናግረዋል። ሰላማዊ ሰዎችም ጭምር ተጋላጭ እየሆኑበት ያለው ውጊያ እየተባባሰ መሆኑን አክለው ገልጸዋል።
በድሮን ጥቃት እንደሚደርስ ያልሞ ተኳሾች ጥቃት እንዳለ እየሰማን ነው። ስለዚህ ሁኔታው ከጊዜ ወደ ጊዜ መባባሱን ቀጥሏል። ከተማ ውስጥ የለየለት ጦርነት እየተካሄደ ነው። የሚያሳዝነው ሲቪሉ ህዝብም የጤና ተቋማቱም ምንም አይነት ጥበቃ አይደረግላቸውም። እውነታው ይሄ ነው።
በውጊያው ምክንያት ሰዎች ከተማይቱን ጥለው ለመሸሽ እንዳልቻሉና የእርዳታ ድርጅቶችም የምግብ እርዳታ ለማድረስ እየተቸገሩ መሆኑን የዳርፉር ተፈናቃዮችና ስደተኞች መርጃ የተባለው ግብረሰናይ ድርጅት ቃል አቀባይ አደም ሮጃል ተናግረዋል።
አብዛኞቹ ቤተሰቦች እኔም ራሴም ጭምር በከባድ ችግር ነው የምንኖረው። ምክንያቱም ባለው መጥፎ የጸጥታ ሁኔታና መንገዶች በመዘጋታቸው የተነሳ ከዓለም የምግብ ፕሮግራም የሚመጣ እርዳታ አይደርሰንም።
ከጭንቀታችን የተነሳ የዓለምን ትኩረት ለመሳብ ይረዳል በሚል በረሃብ የተጎዱ የኤልፋሽር ሕፃናትን ምስሎች በየጊዜው ለዓለም አቀፍ የዜና አውታሮች እየላክን ነው ብለዋል። ግብረሰናይ ድርጅቶቹ የሱዳኑ ቀውስ የሚሰጠው እርዳታ ባልተለመደ ሁኔታ መቀነሱንና የዚህም ከፊል ምክንያቱ በዩክሬን እና በጋዛ የሚካሄዱት ጦርነቶች እንደሆኑ በመጥቀስ ያማርራሉ። የሰብአዊ መብት ድርጅቶችም የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በቂ ጥረት አላደረጉም በማለት ይወቅሳሉ።
አመሰግናለሁ ቆንጅትን። በተከታዩ ርዕስ ደግሞ ወደ ደቡብ አፍሪካ እናቀናለን። በደቡብ አፍሪካ የሚገኙ ሁሉም መለስተኛ አውቶቡሶች ወይም ሚኒባስ ታክሲዎች በነዳጅ ጋዝ የሚሰሩ ናቸው። ይሁንና በአንድ ዩኒቨርሲቲ ውስጥ ያሉ መሐንዲሶች የገነቡት ሙሉ በሙሉ በኤሌክትሪክ ኃይል ከሚሰራ ሚኒባስ ታክሲ ከሚጠበቀው በላይ ውጤት አግኝተናል ማለታቸውን ተከትሎ ነባሩን ሁኔታ ለመለወጥ ተስፋ አድርገዋል። በቪኪ ስታርክ የተሰናዳውን የዚህን ዘገባ ዝርዝር ሀብታሙ ስዩም እንደሚከተለው አሰናድቶታል።
250,000 የሚገመቱ የሚኒባስ ታክሲዎች በመላው ደቡብ አፍሪካ ለሚገኙ ሰዎች የመጓጓዣ አገልግሎት ይሰጣሉ። ተሽከርካሪዎቹ አመቺና ታዋቂ ከመሆናቸው በተጨማሪ ነዳጅ ጋዝን በኃይል ምንጭነት ይጠቀማሉ። ይህ በበኩሉ ለአየር ብክለት አሉታዊ አበርክቶት አለው። በደቡብ ምዕራብ ደቡብ አፍሪካ በሚገኘው ስቴለንቦስክ ዩኒቨርሲቲ ውስጥ የሚማሩ የምህንድስና ተማሪዎች የሀገሪቱን የሚኒባስ እንቅስቃሴ ወደ ኤሌክትሪክ ለመቀየር እየሰሩ ነው። በአንድ ዓመት ጊዜ ውስጥ ቡድኑ በነዳጅ ጋዝ የሚንቀሳቀስ ሚኒባስ በኤሌክትሪክ ኃይል አገልግሎት እንዲሰጥ አድርጓል። የቡድኑ አባላት በሀገሪቱ ታሪክ የመጀመሪያው እንደሆኑ ይናገራሉ። የምህንድስና መምህሩ ቲነስ ቦይስን እንዲህ ያለው ቅየራ ሾፌሮችን ገንዘብ እንዲያተርፉ እንደሚያግዝም ይናገራሉ።
በእጅጉ ገንዘብ ለመቆጠብ ያስችላል። ሀሳቡ እንዲኖራችሁ ለማድረግ ያህል አዲስ የኤሌክትሪክ ታክሲ ከገዛችሁ በሰባት ዓመት ውስጥ ሙሉ በሙሉ ከፍላችሁ መጨረስ ትችላላችሁ። በጋዝ የሚሰራውን ወደ ኤሌክትሪክ ከቀየራችሁ ግን ከፍሎ ለመጨረስ የሚፈጀው ጊዜ አንድ ዓመት ብቻ ነው።
የዓለም ሙቀት መጨመርን ለመገደብ በተባበሩት መንግስታት የካርበን ልቀት ቅነሳ ግቦች ቢኖሩም ደቡብ አፍሪካ ውስጥ ግን የኤሌክትሪክ መኪናዎች መስፋፋት በእጅጉ አዝጋሚ ነው። የአውቶሞቲቭ ንግድ ምክር ቤት ባለፈው ዓመት በሀገሪቱ ከአንድ ሺህ በታች የኤሌክትሪክ ተሽከርካሪዎች ብቻ ተገዝተዋል ብሏል። ለብዙዎቹ የኒህ መኪኖች ዋጋ በእጅጉ የተወደደ ነው። ከቅርብ ጊዜያት ወዲህ ደግሞ በአብዛኛው ከድንጋይ ከሰል የኃይል ምንጮችን የሚያገኘው የኤሌክትሪክ ኃይል መዋዠቅ ሰዎች መኪኖችን ከመግዛት እንዲቆጠቡ አድርጓቸዋል። ጆሽዋ ሴሎ በዩኒቨርሲቲ ውስጥ የምህንድስና ተማሪ ነው።
ደቡብ አፍሪካ ውስጥ ያለው የኃይል ስርጭት የተገደበ ነው። በየዋህነት ተነሳስቶ የኤሌክትሪክ መኪናዎችን ማስተዋወቅ ችግሩን ያባብሰዋል። ስለሆነም በጉዳዩ ዙሪያ ስልት እየነደፍን እንገኛለን።
እዚህ ያሉት የምህንድስና ቡድን አባላት ተሽከርካሪዎች ኤሌክትሪክ የመጠቀማቸው ጉዳይ ደቡብ አፍሪካ ውስጥ የማታ ማታ መለመዱ አይቀርም፣ ደግሞ ይህ ይሳካ ዘንድ ከፍተኛ ሚና ይኖር። በቀጣይ መርሃ ግብራቸው የህዝብ መጓጓዣዎችን ወደ ኤሌክትሪክ ኃይል ተጠቃሚነት ለመቀየር ጥረት ያደርጋሉ። አሁኑ ግን መሐንዲሶቹ የሚኒባስ መርሃ ግብሩ ዕድሜ እንዲረዝም የመንግሥትም ሆነ የግሉን ዘርፍ የገንዘብ ድጋፍ ይሻሉ።
ክብራትና ክብራት አድማጭ ተመልካቾቻችን፣ አሁን የመጨረሻው ቅንብር ሳምንታዊው ስፖርት ነው። የሳምንቱን ወቅታዊ የስፖርት ዘገባዎች ይዞ ቀርቧል። ለዚህም ሀብታሙ ስዩም።
ከሁለት ዓመታት በኋላ በዩናይትድ ስቴትስ፣ ሜክሲኮና ካናዳ አዘጋጅነት በሚከናወነው የዓለም ዋንጫ ላይ ለመሳተፍ የአፍሪካ ሀገራት የሚያደርጓቸውን የማጣሪያ ጨዋታዎች ቀጥለዋል። በትናንትናው ዕለት ከተካሄዱ ጨዋታዎች መካከል አንዱ የነበረው የኢትዮጵያና ጅቡቲ ጨዋታ አንድ ለአንድ አቻ ተጠናቋል። በሞሮኮ ቤን ሐሚድ ኤል አብዲ ስቴዲየም በተከናወነው ጨዋታ ላይ አስቀድሞ የማግባት እድሉን ያገኘው የጅቡቲ ብሔራዊ ቡድን ነበረ። ትውልደ ጋናዊው ተጫዋች ጋብርኤል ዳዲዝ በ29ኛው ደቂቃ ባስቆጠራት ጎል ለጥቂት ደቂቃዎች የጅቡቲ ቡድን በመሪነት ቆይተዋል። ሆኖም በኳስ ቁጥጥር የተሻለ የነበረው የኢትዮጵያ ብሔራዊ ቡድን በ32ኛው ደቂቃ ምኒሉ ወንድሙ ኳስና መረብ በማገናኘቱ ጨዋታው ባቻ ውጤት ተጠናቋል። ከጨዋታው በኋላ በተለይ የኢትዮጵያ ብሔራዊ ቡድን ላይ የተለያዩ አስተያየቶች በማኅበራዊ መገናኛዎች ላይ ተሰንዝረዋል። እስካሁን ባደረጋቸው አራት ጨዋታዎች በአንደኛው ተሸንፎ በሦስቱ አቻ የወጣው የኢትዮጵያ ብሔራዊ ቡድን ከፍተኛ ግምት በተሰጠው ግጥሚያ ላይ ድል አለማድረጉን ተከትሎ አሰልጣኙ ገብረመድህን ኃይሌ ቀሪ የቤት ሥራ እንዳለባቸው የጠቆሙም አልጠፉም። ኢትዮጵያና ጅቡቲ ቡድኖች ቸው ከዓለም ተርታ ይመደቡ ዘንድ ቀሪ ጨዋታዎች ይጠብቋቸዋል። ኢትዮጵያ ቀጣይ ጨዋታዋን በመጋቢት 2025 የአውሮፓውያኑ ዘመን ከግብፅ ጋር ታከናውናለች። የጅቡቲ ቀጣይ ተፋላሚ ደግሞ ቡርኪና ፋሶ ትሆናለች። ትናንት የኤርትራ መናገሻ ከተማ አስመራ ልዩ የማራቶን ሩጫ ውድድር አስተናግዳለች። በርከት ያሉ ኤርትራውያን በተሳተፉበትና የከተማዋን የተለያዩ አውራ ጎዳናዎች ማካለል በሚጠይቀው ውድድር ላይ ከዩጋንዳ፣ ኬንያና ደቡብ ሱዳን አትሌቶች መሳተፋቸውም ተሰምተዋል። በዚህ ውድድር አወታ ሀብቴ ቀዳሚ ሆኖ ሲያሸንፍ፣ እቁባይ ጸጋይና ሙሳ እስጢፋኖስ ደግሞ ሁለተኛና ሶስተኛ ሆነው ውድድሩን ፈጽመዋል። በሴቶች ማራቶን ናዝሬት ወልዱ፣ ዶልቼ ተስፋይና ማሪያ አሊ አንደኛ፣ ሁለተኛና ሶስተኛ ሆነው ርቀቱን ጨርሰዋል። ከዋናው የአስመራ ማራቶን ውድድር ጎን ለጎን የህብረት ስፖርት ትርኢቶች መቅረባቸውም ተሰምተዋል። ዘገባውን ያደረሰን ብርሃነ በርህ ነው። ፈረንሳይ ውስጥ ያለው የፖለቲካ ግርግር ሀገሪቱ ለምታደርገው የኦሎምፒክ ዝግጅት ጫና እንደማይፈጥር የዓለም አቀፉ ኦሎምፒክ ፕሬዚደንት ቶማስ ባህ ተናገሩ። የእሳቸው አስተያየት የተሰማው በሳምንቱ መገባደጃ በተደረገው የአውሮፓ ህብረት ፓርላማ ምርጫን ተከትሎ የሀገሪቱ ፕሬዚደንት ኢማኑኤል ማክሮን የሀገሪቱን ፓርላማ በመበተን አዲስ ምርጫ እንዲካሄድ ጥሪ ማድረጋቸው ግርሳን መፍጠሩን ተከትሎ ነው። እሁድ ዕለት በተከናወነው ምርጫ የጽንፍ ቀኙ ፓርቲ የማክሮን ፓርቲን የበላይነት መንጠቁን ተከትለው ፕሬዚደንቱ የአፋጣኝ ድጋሚ ምርጫ ጥሪ አቅርበዋል። ይህን ተከትሎ ቶማስ ባህ ፈረንሳይ ምርጫ ስታከናውን ቆይታለች፣ በድጋሚ የሚያከናውናሉ፣ አዲስ መንግስት ይኖራል፣ ሁሉም ግን ኦሎምፒኩን ይደግፋል ብለዋል። የፈረንሳይ የፖለቲካ መሪዎች ኦሎምፒኩን በአንድነት እንደሚደግፉትም አክለዋል። ይህ ህብረት አሁንም ሆነ ውድድሩ ከጀመረ ከቀጣይ ቀናት በኋላ ይሰበራል የሚል እምነት እንደሌላቸው ተናግረዋል የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት። ሆኖም አንዳንድ ፖለቲከኞች የማክሮንን እርምጃ ከመተቸት ወደኋላ አላሉም። የፓሪስ ከንቲባና የሶሻሊስቱ ፓርቲ አባል የሆኑት አን ሂዳልጎ ማክሮን ውድድሩ በተቃረበበት በዚህ ሰዓት ሀገሪቱን ወደ ፖለቲካዊ አለመረጋጋት የሚከት ውሳኔ መወሰናቸውን በቅጡ ለመረዳት እንደተቸገሩ በማንሳት እርምጃውን በፕሬዚደንቱ የተፈጸመ ሌላ ክስረት አድርገው ቆጥረውታል። የፓሪስ 2024 አዘጋጆች ለሮይተርስ በሰጡት መግለጫ ከሰባት ዓመታት ዝግጅት በኋላ ውድድሩን እውን ለማድረግና ሀገሪቱን አንድ ለማድረግ ለማገዝ መዘጋጀታቸውን ተናግረዋል። ለውድድሩ ጥቂት ሳምንታት በቀሩበትና በከፍተኛ ደረጃ ወደሚሰራበት ደረጃ ገብተናል። ሁሉም ዋና ዋና ውሳኔዎች የተወሰዱ ከረጅም ጊዜ በፊት ነው ሲል የጻፈው ያዘጋጁ አካል መንግስት በውድድሩ ቁልፍ ሚና እንዳለው አሳስቦ በመንግስት ሙሉ ተሳትፎ ላይ እንደሚተማመን አስታውቋል። ከ10,000 በላይ አትሌቶችና ከ15 ሚሊዮን በላይ ጎብኚዎች ይሳተፉበታል ተብሎ የሚጠበቀው የፓሪስ ኦሎምፒክ 52 ቀናት ብቻ ቀርተውታል። በዘንድሮ ኦሎምፒክ ላይ ለመሳተፍ እየተዘጋጁ ያሉ አትሌቶች ውጤታማነታቸውን ከፍ ለማድረግ የስኳር መጠን መቆጣጠሪያ ቴክኖሎጂዎች መጠቀም መጀመራቸው ተሰምተዋል። ሆላንድን የወክለው የማራቶን ተወዳዳሪ አብዲ ናጌን ጨምሮ ሌሎች ኦሎምፒያኖች የሜዳይ ተሸላሚነታቸውን እድል ከፍ ለማድረግ ከቆዳ ጋር የሚጣበቅ አነስተኛ የስኳር መጠን መመዝገቢያ መሳሪያን መጠቀም መጀመራቸውን ሮይተርስ ዘግበዋል። መሳሪያው ሲጂኤም የሚል መጠሪያ ሲኖረው የተሰራው የስኳር ህመምተኛ ለሆኑ ሰዎች እንዲያገለግል ነው። ሆኖም ፈጣሪዎቹ ስፖርተኞችን እንዲጠቅም የሚያስችል አገልግሎቶችንም እየፈጠሩለት ነው። ምንም እንኳን መሳሪያው ውጤት ለማሻሻል ስለመጥቀሙ እስካሁን ባይረጋገጥም ደግዚጎም የተባለው አምራች ድርጅት ከአትሌቶች ጋር ሲሰራ ቆይቷል። የኢንሱሊን ተጠቃሚ ያልሆኑ የመጀመሪያ ደረጃ ስኳር ህመምተኞችን ሲያግዝ የነበረው መሳሪያ አትሌቶችን በመጥቀም የሚወስዱትን ካሎሪና የእንቅስቃሴያቸውን መጠን ለመወሰን ይጠቀሙበታል። በመጋቢት ወር የዲግዞም ስታውል መሳሪያ የመጀመሪያ ደረጃ የስኳር ህመም ያለባቸውን እንዲያግዝ ያለ ሐኪም ትእዛዝ ለስራ እንዲውል የአሜሪካን ፍቃድ ያገኘ የመጀመሪያው መሳሪያ ሆኗል። አበውት የተባለው ተቋም በበኩሉ እንደ አውሮፓውያኑ አቆጣጠር በ2020 ጀምሮ የስኳር ህመምተኛ ያልሆኑ ለአማተርና ታዋቂ ስፖርተኞች የሚሆን ምርትን አስተዋውቋል። ከ2021 ጀምሮ ኬንያዊው የማራቶን ስፖርት ገናና አትሌት ኤልዩድ ኪፕቹጌና ቡድኑን ሲደግፉም ቆይተዋል። በቶኪዮ ኦሎምፒክ የብር ሜዳሊያ አሸናፊ የሆነው ሆላንዳዊው አብዲ ናጌ እሱን አሰልጣኙ የተሳለጠ ሩጫን ለማድረግ የሚያደርጉት ጥረት አካል ይሆን ዘንድ የሰውነት ጉልበት መጠንን ለማመላከት የደም የስኳር መጠንን በመሳሪያው እንደሚከታተሉ አስታውቀዋል። ለፓሪስ ብቁ የሆነው ናጌ የሲጂኤም መሳሪያን መጠቀሙ በእንቅልፍና በአመጋገብ ስርዓት ላይ እንዲሰራ፣ በስልጠና ወቅት ደግሞ አነስተኛ ጉልበት እንዲያጠፋ እንደመራውም አክሏል። ዘገባው የሮይተርስ ነው። አድማጮቻችን፣ ለምሽቱ የያዝናቸው የስፖርት ጉዳዮች እነዚህ ናቸው። መልካም ምሽት።
ሀብታሙን ለግሩም የስፖርት ዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰኞ ምሽት ያሰናዳናቸውን ቅንብሮችና ዘገባዎችም እዚህ ላይ አጠናቀቅን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ፣ የስርጭት መሐንዲሳችን ዜናብ አብዱራህማን፣ አቀናባሪዋ ብርሃን ኃይሉ፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ በስቱዲዮ ደግሞ ምስልና ድምፆችን ያቀናበረችልን ሄለን ኩርዲያን ነበረች። ጽዮን ግርማ ናት ዋና አዘጋጇ። ሁላችንም በዚሁ ተሰናበትን። ነገ እንገናኝ። መልካም ምሽት።
ነው።